የሉቃስ ወንጌል ምዕራፍ 5 አንድ ቀን ኢየሱስ በጌንሴሬጥ ባሕር ዳር ቆሞ ሳለ ብዙ ሰዎች ወደ እርሱ ቀርበው የእግዚአብሔርን ቃል ለመስማት ይጋፉ ነበር። እርሱ በባሕር ዳር ተጠግተው የቆሙትን ሁለት ጀልባዎች አየ። አሳ አጥማጆቹን ግን ከጀልባዎቹ ወርደው መረቦቻቸውን ያጥቡ ነበር። ኢየሱስ ከጀልባዎቹ ወደ አንዲቱ የስምዖን ወደ ሆነችው ገባ። ስምዖንም ይህች ጀልባ ከምድር ወደ ባሕር ውስጥ ጥቂት ፈቀቅ አድርግልኝ አለው። ከዚህም በኋላ በጀልባ ላይ ተቀምጦ ሕዝቡን ያስተምር ጀመር። ንግግሩንም ከጨረሰ በኋላ ስምዖንን፣ ጀልባዋን ወደ ጥልቁ ባሕር ራቅ አድርገህ አንተና ጓደኞችህ ዓሣ ለማጥመድ መረባችሁን ጣሉ አለው። ስምዖንም መምህር ሆይ፣ ሌሊቱን ሙሉ ስንደክም አድረን ምንም አልያዝንም፤ አንተ ካልክ ግን እነሆ መረቡን እንጥላለን አለው። መረቡን በጣሉ ጊዜ መረቡ እስኪቀደድ ድረስ እጅግ ብዙ ዓሣ ያዙ። ስለዚህ በሌላይቱ ጀልባ ላይ የነበሩ ጓደኞቻቸው መጥተው እንዲያግዟቸው በጥቅሻ ጠሯቸው። እነርሱም መጥተው ሁለቱ ጀልባዎች ሊሰጥሙ ጥቂት እስኪቀራቸው ድረስ በዓሣ ሞሏቸው። ስምዖን ጴጥሮስ ይህንን ባየ ጊዜ በኢየሱስ ፊት ተንበርክኮ፣ ጌታ ሆይ፣ እኔ ኀጢአተኛ ስለ ሆንሁ ወደ እኔ አትቅረብ አለው። ይህንንም ያለበት ምክንያት እርሱና አብረውት የነበሩት ጓደኞቹ ሁሉ ከያዙት ዓሣ ብዛት የተነሣ እጅግ ተገርመው ስለ ነበር ነው። እንዲሁም የስምዖን ጓደኞች የሆኑት የዘብዴዎስ ልጆች ያዕቆብና ዮሐንስም ተገርመው ነበር። ኢየሱስ ስምዖንን፣ አይዞህ አትፍራ፣ ከእንግዲህ ወዲህ ሰዎችን የምታጠም ትሆናለህ አለው። እነርሱም ጀልባዎቹን ወደ ምድር ካስጠጉ በኋላ ሁሉን ነገር ትተው የኢየሱስ ተከታዮች ሆኑ። አንድ ቀን ኢየሱስ በአንዲት ከተማ ውስጥ ሳለ ገላውን ለምጽ የወረሰው አንድ ሰው ወደ እርሱ መጣ። ኢየሱስን ባየ ጊዜ በግንባሩ ተደፍቶ ብትፈቅድስ ልታነጻኝ ትችላለህ ሲል ለመነው። ኢየሱስም እጁን ዘርግቶ ዳሰሰውና ፈቅጃለሁ፣ ንጻ አለው። ወዲያውኑ ከለምጹ ነጻ። ቀጥሎም ኢየሱስ እንዲህ ሲል አዘዘው፣ ይህን ነገር ለማንም አትናገር፣ ነገር ግን በቀጥታ ሄደህ ራስህን ለካህን አሳይ፣ ለሕዝብም ምስክር እንዲሆን ስለ መንጻትህ ሙሴ ያዘዘውን መሥዋዕት አቅርብ። የኢየሱስ ዝና ግን ከምንጊዜውም ይበልጥ ተሰማ። ብዙ ሰዎችም እርሱን ለመስማትና ከበሽታቸውም ለመዳን ፈልገው ይሰበሰቡ ነበር። እርሱ ግን በየጊዜው ብቻውን ወደ በረሃ እየሄደ ይጸልይ ነበር። አንድ ቀን ኢየሱስ ሲያስተምር ሳለ ፈሪሳውያንና የሙሴ ሕግ መምህራን ባጠገቡ ተቀምጠው ነበር። እነርሱ ከገሊላና ከይሁዳ መንደሮች ሁሉ እንዲሁም ከኢየሩሳሌም ከተማ የመጡ ነበሩ። ኢየሱስ በሽተኞችን የሚፈውስበት የእግዚአብሔር ኃይል ነበረው። እነሆ አንድ ሽባ ሰው በአልጋ የተሸከሙ ሰዎች ወደ ኢየሱስ መጡ። ኢየሱስ ወደ ነበረበት ቤት አግብተው በፊቱ ሊያኖሩት ፈልገው ነበር። ነገር ግን ከሕዝቡ ብዛት የተነሣ ሽባውን ወደ ቤት ማግባት አቃታቸው። ስለዚህ ወደ ጣራ ላይ ይዘውት ወጡ። ጣራውንም ሸንቁረው ሽባውን ከነ አልጋው በኢየሱስ ፊት አወረዱት። ኢየሱስ እምነታቸውን ባየ ጊዜ ሽባውን፣ አንተ ሰው ኀጢአትህ ተደምስሶልሃል አለው። የሙሴ ሕግ መምህራንና ፈሪሳውያን በእግዚአብሔር ላይ የስድብ ቃል የሚናገር ይህ ማን ነው? ኀጢአትን የሚደመስስ እግዚአብሔር ብቻ ነው እንጂ ሌላ ማን ነው? እያሉ ያስቡ ነበር። ኢየሱስም ሐሳባቸውን አውቆ እንዲህ አላቸው፣ በልባችሁ ስለ ምን ይህን ታስባላችሁ? ለመሆኑ ኀጢአትህ ይቅር ተብሎልሃል ከማለትና ተነስተህ ሂድ ከማለት የትኛው ይቀላል? ነገር ግን የሰው ልጅ በምድር ላይ ኀጢአትን ለመደምሰስ ሥልጣን እንዳለው ማወቅ አለባችሁ ብሎ ሽባውን ሰው፣ አንተ ሰው ተነስ፣ አልጋህን ተሸክመህ ወደ ቤት ሂድ አለው። ሽባውን በሰዎቹ ፊት ተነሣና አልጋውን ተሸክሞ እግዚአብሔርን እያመሰገነ ወደ ቤቱ ሄደ። በዚያም የነበሩ ሰዎች ሁሉ እጅግ ተገርመው በመፍራት ዛሬ ድንቅ ነገር አየን እያሉ እግዚአብሔርን አመሰገኑ። ኢየሱስ ከዚያ ወጥቶ ሲሄድ ሌዊ የተባለ ቀራጭ በቀረጥ መቀበያ ስፍራ ተቀምጦ አየና፣ ተከተለኝ አለው። ሌዊም ብድግ አለና ሁሉን ነገር ትቶ ተከተለው። ከዚያም በኋላ ሌዊ በቤቱ ለኢየሱስ ክብር ትልቅ ግብዣ አደረገ። በግብዣውም ላይ ብዙ ቀራጮችና ሌሎችም ብዙ ሰዎች ተገኝተው ነበር። ፈሪሳውያንና ወገኖቻቸው የሆኑ የሙሴ ሕግ መምህራን ከቀራጮችና ከኀጢአተኞች ጋር የምትበሉትና የምትጠጡት ለምንድን ነው ብለው በኢየሱስ ደቀ መዛሙርት ላይ አጉረመረሙ። ኢየሱስም እንዲህ ሲል መለሰላቸው፣ በሽተኞች እንጂ ጤነኞች ሐኪም አያስፈልጋቸውም። እኔ የመጣሁ ኃጢአተኞችን ወደ ንስሐ ለመጥራት ነው እንጂ ጻድቃንን ወደ ንስሐ ለመጥራት አይደለም። ከዚህም በኋላ ኢየሱስን የዮሐንስና የፈሪሳውያን ደቀ መዛሙርት ጾምና ጸሎት ያዘወትራሉ። ያንተ ደቀ መዛሙርት ግን ሁልጊዜ የሚበሉትና የሚጠጡት ለምንድን ነው? በማለት ጠየቁት። ኢየሱስም እንዲህ ሲል መለሰላቸው፣ ሙሽራው ከእነሱ ጋር እያለ ሙዜዎች መጾም ይገባቸዋል ብላችሁ ታስባላችሁን? ነገር ግን ሙሽራው ከእነሱ የሚለይበት ጊዜ ይመጣል፣ በዚያን ጊዜ ይጾማሉ። ቀጥሎም ኢየሱስ እንዲህ ሲል አንድ ምሳሌ ነገራቸው። ከአዲስ ልብስ ላይ ራፊ ቀዶ ባሮጌ ልብስ ላይ የሚጥፍ ማንም የለም። ይህንን የሚያደርግ ቢኖር ግን አዲሱን ልብስ በከንቱ ይቀደዋል፣ አዲሱም ራፊ ለአሮጌው ልብስ አይስማማም። እንዲሁም ባረጀ የወይን ጠጅ አቁማዳ አዲስ የወይን ጠጅ የሚያኖር ማንም የለም። ይህን የሚያደርግ ቢኖር ግን አዲሱ የወይን ጠጅ አቁማዳውን ያፈነደዋል፣ የወይን ጠጁም ይፈሳል፣ አቁማዳውም ከጥቅም ውጪ ይሆናል። ስለዚህ አዲሱን የወይን ጠጅ በአዲሱ አቁማዳ ማኖር ይገባል። ብዙ ጊዜ የቆየ ደረቅ የወይን ጠጅ የጠጣ አዲሱን በተሃ የወይን ጠጅ መጠጣት አይፈልግም፣ ምክንያቱም የቆየው ደረቅ የወይን ጠጅ የተሻለ ነው ይላል።